ሐሙስ ምሽት ግንቦት 4 2014 ዓ.ም የጋቢና ቪ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ። ሰላም ጤና ስጥልኝ፣ እንደምን አምሽታችኋል? መሰናዶውን እየመራው ኤደን ገረመው አብሬያችሁ ቆያለሁ። በምስልና ድምጽ ምህንድስናው ኤልያስ አስማረ፣ እንዲሁም ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ለምሽቱ ያዝናቸውን ዘገባዎች እናስተዋውቃችሁ። ዶክተር ቤተል ሳምሶን ነው። ዶክተር ቤተል ሳምሶን እቴጌ የተሰኘ በሴቶች ጤና ዙሪያ የሚያተኩር መተግበሪያ ሰርታለች። በምሽቱ እንግዳችን አድርገናታል። ሳምንቱ በማህበራዊ ሚዲያ ላይ እንዴት አለፈ የሚለውንም የምንቃኝ ይሆናል። ሌሎች መዝናኛ እንዲሁም ደግሞ መተግበሪያን የተመለከቱ ቴክኖሎጂን የተመለከቱ ዜናዎችና ዘገባዎችንም ይዘናል። አችሁን ታመሹ ዘንድ በድጋሚ በአክብሮት እየጋበዝን ወደ ዘገባዎቻችን እንሻገራለን። ቀዳሚ ያደረግነው ከእንግዳችን ጋር ያደረግነው ቆይታ ነው። በኢትዮጵያ ሴቶች በጤና ፈተና ኮስ መካከል የጡትና የማህፀን ጫፍ ካንሰር በሽታዎች በዋናነት ይጠቀሳሉ። በበሽታዎቹ ዙሪያ ያለው የግንዛቤ ጥረት ሴቶች በግላቸው ምልክቶቹን ተመልክተው መፍትሄ እንዳያፈላልጉም ከልክሏል። ለዚህ ችግር መላ ለማበጀት በበኩላቸው ከሚንቀሳቀሱት ወጣት የሕክምና ባለሙያዎች መካከል አንዷ ዶክተር ቤተል ሳምሶን ናት። እቴጌ የተሰኘ መተግበሪያ ከአጋሮቿ ጋር በማዘጋጀት ተጠቃሚዎች የመጀመሪያ ደረጃ በሽታ ምልክቶችን እንዲያውቁ ለማድረግ አስችላለች። ስለ አገልግሎቱ አጀማመርና ተያያዥ ጉዳዮች ከሀብታሙ ስዩም ጋር ቆይታ አድርጋለች። ቀጥሎ ይቀርባል።
የሶስተኛ ወይም የረፍት ተማሪ ነበርና የሆነ ፕሮጀክት ጀምረን ነበር። ይሄ ደብል ኢምፓክት የሚባልና እየሄደን እናስተምረን በስለ ካንሰርና ስለ ማህፀን ጫፍ ይህ በደንብ በአማርኛ የተጻፈ ወይም ደግሞ ሰው ለመረዳት የሚችል ማቴሪያል በደንብ አላገኘንም ነበር። ከዛ ለምን አንሰራም ብለን ያን አፕሊኬሽን ሰራን። ስንሰራው እንደ ክላስ አሳይመንት ላይ እንደ ኖርማል ሆምወርክ ነገር ብላ እዛ ነገር ነበር የጀመርነው። ከዛ ግን አንዴ ሎንች ከተደረገ በኋላ ብዙ ሚዲያ ከቨሬጅ አገኘና ከዛም በኋላ ብዙ ፕሮጀክቶች እንድንሰራ አገዘንና ረዳን።
ይሄ መተግበሪያ በምን መልኩ ነው አገልግሎት የሚሰጠው? ለሴቶች የጡት ካንሰርን በተመለከተ አስፈላጊ እውቀቶቹን እንዲያገኙ በምን መልኩ ነው የሚያግዛቸው?
ምንድነው እኛ አገር ውስጥ ያየነው ችግር፣ ሰው አልትራሳውንድ ማሞግራፍን ቅድመ ምርመራ የምንጠቀመው እሱ ነው። ግን ኢቨን በራሳችን ቼክ ስናደርግ እኛ ኖት እናደርጋለን። እኛ ምንድን ያሰብነው ሰው የጡት ካንሰርን እንዲያውቀው ጡት ካንሰር ቅድመ ምርመራ እንዳለው ነው። በጣም አስጊ ደረጃ ጋር ሳይደርስ ምርመራና ሕክምና ተደርጎ የመዳን ሁኔታም እንዳለ ለማሳየት ነው። በራስ እንዴት ማየት እንደሚቻል ከዛ ደግሞ ግን በራስ ማየት ብቻ በቂ እንዳልሆነና አልትራሳውንድና ማሞግራም በእድሜ ተወስኖ እንዴት እንደሚሰራ አድርገን እንደዛ ነው ለመስራት የታሰበው በቴጌ ማለት ነው። ቴጌ እንደዛ ከሰራን በኋላ ኦፖርቹኒቲ ነበረን ሳባ አሁን የሚባል አፕሊኬሽን ለመስራት ና ይሄ ሳባ ደግሞ ማለት በአማርኛም በእንግሊዝኛም ካላንደር አድርጎ ወር አበባ መቁጠሪያ ካላንደር ሲሆን ለወር አበባ ጤና ምን ንጽህና መጠበቂያ መንገዶቻችን እና ይሄ የቤተሰብ ምጣኔ ነው የአባላዘር በሽታዎችንም ለወጣቶች ያስተምራል። ብዙ ጊዜ የኛ መተግበሪያዎች ያው እቴጌ ሳባ እንደዚህ በሀገራችን ሴቶችና በሀገራችን ወጣቶችን እነሱን ለማገልገል የሚሰሩ ስለሆኑ ቋንቋም በአማርኛ በእንግሊዝኛ ትግርኛና በኦሮምኛ የተሰራ መተግበሪያ ነው። መተግበሪያዎቻችንን ስንሰራ በአጠገቡ የሶሻል ሚዲያን ወይም ደግሞ ማህበራዊ ሚዲያ እንጠቀማለን እና ይህን ስንጠቀም ሰው ለአንድም ሰዓትም ለምንም ሰዓትም በኢንተርኔት ላይ በሚጠቀምበት ጊዜ ኢንስታግራም ወይ አንዳንድ የጤና መረጃዎችን ማስጨበጫ ፖስተሮችን እንሰራና ሰው ያው በተቀመጠበት ጥሩ ኢንፎርሜሽን ይዘው እንዲሄድ እናደርጋለን።
ዶክተር ቤተል ቀደም ብለሽ የጠቀሽልኝ ሁለት አይነት አገልግሎቶች አሉ። ሌሎች ዘርፎች ነበሩ፣ ነገር ግን የጤና አገልግሎት የሚሰጡ መተግበሪያዎችን ማዘጋጀት አለብኝ እንድትያደረገሽ ምክንያቱ ምንድን ነው?
እውነት ለመናገር እኔ እንደ ሜዲሲን ተማሪ እንደ ሕክምና ተማሪ ብዙ ነገሮችን ለማየት እችላለሁ እና በተለይ የጡት ካንሰር፣ የማህፀን ጫፍ ካንሰር ጡት ሴቶች ስታይ ማለት ኢትዮጵያ ውስጥ ከስምንት ታይምስ ሞር ደን ይሄ ዌስተር ወይም ደግሞ ዩኤስ ውስጥ የምትኖር ሴት ቻንስ አላት አንድ ሴት የመሞት ማለት ነው። ሌሎች ሀገሮች በሰርቫይክል ካንሰር የሚሞቱ ሰዎች የሉም፣ ሴቶች አይሞቱ እንደዛ። ምክንያቱም አኑዋል ፓፕ ስሚር ስለሚሰራላቸው በየአመቱ ፓፕ ስሚር ስለሚሰራላቸው ማንደቶሪ የግዴታ ስለሆነ ሴቶች በሰርቫይካል ካንሰር ብሎ መጠንጫው ካንሰር የሚሞቱ ሴቶች በጣም ትንሽ ናቸው። ሰራው የወይስና ተዋልዶ ክፍል ነው ራሱ እና ስታይ ሴቶች እንዴት ተቸግረው እንደሚመጡ በውርጃ ሲመርጡ እንዴት እንደሚቸገሩ እንደገና ይሄ ብዙ ጊዜ የጤንነት ክትትል ሳያደርጉ የእርግዝና ክትትል ሳያደርጉ ሲቸገሩ ታያለ። ሌሎች ሀገሮች ተሰምቶ በማይታወቅ ይሄ ሰርቫይካል ካንሰር ተብሎ ሲሞቱ ታያለ እና በጣም ልብ ይሰብራል ለመናገር እና አሁን እነዚህ አይነት ነገሮች ፖለቲካል ኢሹ ሆኖ ነው የሚታዩት። ኢቨን ሲቀርቡ እንዲህ ለሴቶች እንዲህ መደረግ አለበት ሲባል መጀመሪያ ከጤንነት አንግል ነው ማየት ያለብን። ምክንያቱም ሴቶች ያው የማህበረሰባችን ምሰሶ ነን አይደል? ቁጭ ብለን ስለ ጤና ማውራት እንችላለን። ያው እንደ ተማሪም እንደ ሴትም ስታየው ሁኔታው እንደ ጤና ባለሙያም ሁኔታውን ስታየው በቃ በጣም የሚያሳዝነው ነገር እና እንደዚህ አይነት ነገሮችን ሶልቭ ካደረገ አንደኛ ኢኮኖሚክ ክሽዋችንን በጣም ሶልቭ ማድረግ እንችላለን። young people got like 41% of the Ethiopian citizens within the rest within recent research እንደነ ካሳምስት አመታችን ናቸው እና እዛ ላይ ደግሞ ሪፕሮዳክቲቭ ሄልዝ ነገሮችን በጣም ተከመረው እነሱ ናቸው ይሄ ወጣቱ ካሳምስት አመታችን አሉትን አላደለ። እንደ ተማሪ ስታየው ይሄንን እንደ ጤና ባለሙያ ስታየው እንዴት እኔ ምን ማድረግ እችላለሁ ትላለህ እና የምንሰራት ያለበት ነገር ነው
ብዬ ስለማምን። በጣም አመሰግናለሁ ዶክተር ቤተል። ሙሉ የስራ ዘመን የምትገቢበት ሰዓትም ተቀርቧል። ከዚያ በኋላ ምን አይነት እንቅስቃሴውን ለማድረግ አስበሻል?
በጣም ዘውጤ ግን ያው እኔ ብዙ ነገሮችን ይሰራ እንደ ተማሪ ሆኜ የሚሳባትና አሁንም ሌላም ነገሮች ባደግ ማቋረጥ አይመስለኝም እና ብዙ ጊዜ የብራሴ የተናሳሽነት ስለሆነ የሰራው ጨርስም ትምህርቴን አሁን ከስድስት ወር በኋላ ጋር ሳደርስም ያው ጠቅላላ ሐኪም ሆኜ ለመስራት አስባለሁ። ከዛም ደግሞ ግን ፕሮጀክቶቼንም በደንብ ለመስራት አስባለሁ። የሴቶች ጤና ላይ በደንብ መሳተፍ እፈልጋለሁ። በተሻሉ እንደገና ደግሞ ከምናን ላይ የሚያጠቁ ነገሮች ኢቨን አመጋገብ በደንብ ሆሊስቲክ ሄልዝ ላይ መስራት እፈልጋለሁ እና እነዚህ አይነት ፕሮጀክቶችም በደንብ ለመስራት አስባለሁ። ሶሻላይዝ ማድረግ ተሻልኩኝ በጣም ደስ ይለኛል። ካልቻልኩም ግን ፐብሊክ ሄልዝ ለመግባር አስባለሁ። እኛ ሀገር አንኤምፕሎይመንት ኦፍ ዶክተርስ በጣም ፕሪቫለንት በጣም የሆነ ኢሹ ስለሆነ እሱንም እንዴት መፍትሄ ማግኘት እንችላለን የሚለውን ነገር አብሬ ከጓደኞቼ ጋር ሶልቭ ማድረግ ፈልጋለሁ እና ስጨርስ አንድ ፕሮጀክት ለሁላችንም አንድ ስራ ሊያስገኝን የሚችል ወይ ደግሞ እንዴት ነገሮች እንዴት መቀየር እንደምንችል ካሱ ኢትዮጵያ ውስጥ ያው የሰው ሀይል አይደለም መጣ ነው ያው ሲስተሙ መስተካከል ስላለበት ነው እና እንደኔ ተቆጥቶችም ሊስ ዱ ክሬት ማድረግ እንችላለን። ሜዲካል ፊልድ ስለሚለውን መስራት ፈልጋለሁ። እንደዛ ነስተውኩት እንግዲህ ካንት።
እጅግ በጣም አመሰግናለሁ ዶክተር ቤቴል ሳምሶን እቴጌ ስለተሰኘው የጤና አገዝ መተግበሪያ ወይንም አፕሊኬሽን ስለተነጋገርን በተያያዥ ጉዳዮች ላይ ሀሳብሽን ስለሰጠሽን በእጅጉ እናመሰግናለን። የጀመርሻቸው ነገሮች ተሳክተው ብዙሃንን ህይወት የሚለውጡ እንዲሆኑ እመኝልሻለሁ።
ቴንክ ዩ በጣም።
በመከታተል ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪ መሰናዶ ነው። በቀጣይ የምናልፈው በየአመቱ ኢትዮጵያን ጨምሮ ከመላው አፍሪካ የተመረጡ ወጣቶች በዩናይትድ ስቴትስ የሚገኙ የትምህርት ተቋማት ውስጥ በተለያዩ ዘርፎች ለአጭር ጊዜ የትምህርት ስልጠና ይወስዳሉ። ወደ ሀገራቸው ተመልሰው የተማሩትን እንዲተገብሩም ይበረታታሉ። የማንዴላ ዋሽንግተን ፌሎሺፕ በተባለው በዚህ መርሃ ግብር ላይ ተሳታፊ የሆኑ ኢትዮጵያውያን ወደ ሀገር ቤት ከተመለሱ በኋላ በምን አይነት ሁኔታ ላይ እንዳሉ መጠየቅ ከጀመርን ቆየት ብሏል። በቅርቡም ይሄ መርሃ ግብር በድጋሚ የሚጀምርና ቀጣይ እንደሚሆን ታውቋል። ስለዚህ ሀብታሙ ስዩም ከዚህ ቀደም ተሳታፊ ከነበረች ራህዋ ገብረ መስቀል ጋር ያደረገው ቆይታ ቀጥሎ ይቀርባል።
ራህዋ ገብረ መስቀል ይባላል። በማንዴላ ዋሽንግተን ፌሎሺፕ ላይ በ2019 በፈረንጆች አቆጣጠር ነው የተሳተፍኩት እና የነበርኩበት ዩኒቨርሲቲ ቴክሳስ ስቴት ላይ ዩኒቨርሲቲ ኦፍ ኦስተን ቴክሳስ የተባለ ላይ ነበር። የነበርኩበት ደግሞ ፊልድ የኢንተርፕረነርሽፕ እና የቢዝነስ ፊልድ ላይ ነበር የተሳተፍኩት።
በጣም አመሰግናለሁ ራህዋ። በዚያ ወቅት እንግዲህ የአሜሪካ ድምፅ ጋዜጠኞችን ማግኝተንሽ ነበር። በወቅቱ ከልብስ ህትመት ጋር በተገናኘ ከአልባሳት ጋር የተገናኘ አንድ የንግድ ሐሳብ ነበረች። በሱ ላይ እየተንቀሳቀሽ ነበረ። ወደ ኢትዮጵያ ከተመለሽ በኋላ ያ ሐሳብ ምን ላይ ደረሰ?
ትሬኒንግን ኮንሰልን በኋላ ወይም እዛ ከነበረን ኤክስፖዠር በኋላ ሪፖናችሁ ብላችሁ ፎሎ አፕ ስላደረጋችሁ እና ይሄን መድረክም ስለሰጣችሁ አመሰግናለሁ። ሶ በኔ በኩል አሁን እንዳልከው በአልባሳትና እንዲሁም በተለያዩ መንገድ ፕሪንት የተደረገባቸው የኢትዮጵያን ባህልና ካልቸር ሪፕሬዘንት የሚያደርጉ አልባሳትን ወደ ሞደርን ከሞደርን ፋሽን ጋር አገናኝተው የሚያቀርቡ የአልባሳት ብራንድ ነው የነበረኝ። እሱም አጋጣሚ ሆኖ ያው ከኮቪድም ከመጣ በኋላ ባቀድነው መሰረት ያው ከህቴ ጋር ሆነን ነበር የምንሰራው። ባቀድነው መሰረት አስፈን ለመስራት አልቻልንም። ምክንያቱም ያው እንደምታውቀው በኮቪድ በተለይ በጣም ብዙ ነገር በተለይ በአልባሳት ላይ ያለው ኢትዮጵያ ላይ ያለውን ቫሊዩቼ በጣም አፌክት አድርጎት ነበር። ግን በዛ ጊዜ ይሄ ቻሌንጅ ስለነበረ እንግዲህ ሙሉ ለሙሉ ሁሉንም ነገር አላቆም ነው የነበረን። ሪሶርሶችም እንባድ መልክ አደራጅተን የነበረንም ሌላ ስኪል ሴት ምንድን ነው የሚለውን ነገር ካየን በኋላ አብዛኛው ነገር ብዙ ነገር ኮሚኒኬሽን ባክግራውንድ እንግዲህ የማርኬቲንግ እና የኮሚኒኬሽን ባለሙያ ነኝ እና በዛ ኤሪያ ላይ ምን ነገር ማድረግ እችላለሁ ብዬ እንደምታውቀው አብዛኛው የቢዝነስ ዓለም ወደ ዲጂታል ኮሚኒኬሽን እየሄደ ነው እና እዛ ላይም ትልቅ ጋፕ አይተን ነበረ። ብዙ ድርጅቶች ያው ኮቪድም ሲመጣ ራሳቸውን በዲጂታል ፕላትፎርሞች ማስተዋወቅ ይፈልጋሉ። ስለዚህ ይሄንን ኦፖርቹኒቲ በመጠቀም አንቦክስ የተባለ ድርጅቶችን ኮሚኒኬሽናቸው ወደ ዲጂታል መንገድ እንዲሄድ ወይም እንዲኖራቸው የሶሻል ሚዲያ ፕላትፎርሞችን እንዲጠቀሙ የድርጅት ሎጎ ዲዛይን እንዲኖራቸው የሚያደርግ ድርጅት ከፍቼ ይገኛል በዚህ ሰዓት። ስለዚህ እሱ በጣም ጥሩ ይሄደልን ነው ያደገ ነው። ግን የፋሽኑንም ብራንድ አልተው ነው እሱም አለ። ያው መጠኑና ስፋቱ ግን ቀንሷል።
ራህዋ እንግዲህ ለወራ ቴክሳስ ውስጥ በሚገኙ የአሜሪካ የትምህርት ተቋማት ውስጥ የተወሰኑ ስልጠናዎችንና ልምምዶችን አድርገሻል። በእነዚያ ተቋማት ውስጥ የወሰድሻቸው ልምዶችና ስልጠናዎች ምን ያክል ጠቅመውሻል? አሁን ያበቅሻቸው ፈተናዎች በሚደርሱበት ጊዜ ወደ ሌላ አማራጭ ራስን ለማስተካከል ምን ያክል ተጠቀምሽባቸው?
አይ ቲንክ ይሄ ነገር በጣም ጥሩ ጥያቄ ነው። ሶ በቀጥታም በተዘዋዋሪም ጠቅሞኛል ብዬ አስባለሁ ይሄ ፕሮግራም። በቀጥታ እንግዲህ ልክ ከዚህ ፕሮግራም እንትን ካለን በኋላ ከወጣን በኋላ ኢትዮጵያ ከተመለስን በኋላ ቀጥታ ከኤምባሲው ጋር በመሆን የተለያዩ ድጋፎችን የተለያዩ ፕሮፋይላችንን ከነሱ ከኤምባሲው ጋር በመሆን ኔትወርኪንግ ኦፖርቹኒቲዎችን ብንፈልግ እንዲሁም ደግሞ አሜሪካ ካሉ ዩኒቨርሲቲዎች እንዲሁም የተለያዩ ድርጅቶች ጋር በቀጥታ ግንኙነት እንድንፈጥር ከየፊልዳችን ጋር ኦፖርቹኒቲዎች ተመቻችተውልን ነበረ። እኔም ቢሆን በፊልዴ እዛ አገር ላይ ከሚገኙ ድርጅቶች ጋር የሜንቶሪንግ እንዲሁም ደግሞ የመገናኘት ኦፖርቹኒቲዎችን ከኤምባሲው ጋር በመሆን አግኝቻለሁ። ሌላው በተዘዋዋሪ የምለው ያው ከስልጠናዎቹ ካገኘሁት ልምድ አንጻር እንዲሁም ከተፈጠረልኝ ኔትወርክ እንግዲህ ከተለያየ ከአፍሪካ ሀገርም የመጡ ብዙ ኔትወርኮችንም እንድናዳብር አድርጓል እና ከነዛ አንጻር ለምሳሌ በእንደዚህ አይነት አስቸጋሪ የሆነ ጊዜ ውስጥ እንደ ቢዝነስ ፕራክቲሽነር ይሄን ነገር ስናይ እንግዲህ አዳፕታቢሊቲ በጣም በጣም ኢምፖርታንት የሆነ ኤሌመንት ነው እና ያው ማቋረጥ ኦፕሽን እንዳልሆነ ነው ማቋረጥ እና ኩዊቲንግ ኦፕሽን እንዳልሆነ። ምክንያቱም እኛም በዚህ በአገራችንም ነው ማቋረጥ ስል ያለውን ስራ ትቶ ወደ ሌላ ሀገር መሄድ ሊሆን ይችላል ወይንም ደግሞ ይኑ ሌላ ኦፖርቹኒቲዎች ማየት ሊያጋጥም ይችላል። አንዳንዴ እንዲህ ፈተናዎች ሲያጋጥሙ እና እሱን ተቋቁሞ ግን እዚሁ ቆይቶ ያው ወደ ሌላ ቢዝነስም አቅጣጫ ቀይሶ መስራት የሚለውን አዳፕታቢሊቲ እዛም ካገኘሁት ስልጠናዎች አንጻር በጣም ብዙ ነገር ተምሬበታለሁ እና ለዚህ ጠቅሞኛል።
ሀዋ፣ በዛ መድረክ ከስልጠናና ትምህርት በተጨማሪ ቀደም ብለሽም እንደተናገርሽው ከመላ አፍሪካ ከመጡ እንዳንቺ ያለ ትኩረትን የሚስብ አስተሳሰብ ካላቸው ወጣቶች ጋር ተገናኝተሻል። ከየትኞቹ ጋር አሁንም ግንኙነትሽን ቀጥለሻል? ምንስ ከዛ መድረክ ይናፍቅሻል? በመድረኩ ውስጥ አግኝተሽው አገሬ ስመለስ ተገብረዋለሁ፣ ነገም ቢሆን ተገብረዋለሁ የምትይው ሀሳብ ዛሬም ድረስ አለ ወይ?
አዎ። ሰው ያው ለመጀመሪያው ጥያቄ በጣም አብረን ከነበር ነው ትምህርት ቤት ኦልሞስት ወደ ከሀያ አምስት የተለያዩ ሀገሮች ሪፕሬዘንት የተደረጉ የአፍሪካ ሀገሮች ሪፕሬዘንት የተደረጉ ሰዎች እንግዲህ ተሳታፊዎች ነበሩ እና እስካሁን ድረስ በጣም በጣም አክቲቭሊ እንገናኛለን፣ እርስ በርስ እንደጋገፋለን። ምንም ነገር አሁን ለምሳሌ እኔ አንድ ሳውዝ አፍሪካ ካለች ከኔ ጋር ተመሳሳይ አይነት ስራ ከምትሰራ ያው አሁን ጓደኛዬ ልበላት ጓደኛዬ ጋር እንግዲህ በደንብ በጣም እንጣጣፋለን እንደጋገፋለን በብዙ ነገሮችና እንዴ ሐሳብን ራሱ ካንዶ ዳንድ ልታጋጭበት ሰው በተለየ መንገድ የሚያይ ሰው ማግኘት በቅርብ ራሱ ጥሩ ነውና በዛ ደረጃ እንተላለን። እርስ በርስም ተገናኝተናል። ሶ ትራቭል አድርገን እንገናኛለን። ኦልሞስት የጓደኝነትና የአብሮ የመቀራረብ እንትኑ ብዙ ነገሮችን ከተለየ ፐርስፔክቲቭ እንድና ያደርገናል በየስራችን ማለት ነው። በጣም የሚናፍቀኝ ነገር ከዛና ወይም እዚህ መጥቼ እንግዲህ አሁን ቢሆን አደርጋለሁ የምለው ነገር የሚዲያን ፓወር በጣም የተመለከትኩበት አጋጣሚ ነበርና በተለይ በንግድ ዓለም ወይ ደግሞ የዲጂታል ኮሙኒኬሽን የሚባለው ነገር ወይ ዲጂታሊ ነገሮች የሚደረጉበት ፍጥነት አሁን ደግሞ ከኮቪድ በኋላ እጅግ በጣም ኢምፖርታንት ሆኗልና እዛ ሴክተር ላይ መግባቴም ይሄ አንዱ ላደርገው ከምፈልገው ነገር ነው። ይሄም ሁኔታዎችን እንግዲህ ኦፖርቹኒቲ ተጠቅምኩበት ነው። ግን አሁንም ይቀጥላል ግን ምክንያቱም ይሄ ዲጂታል ቴክኖሎጂ ኢትዮጵያ ላይ በብዙ መንገድ ብዙ ችግሮቻችን የኮሚኒቲ ችግሮቻችንንም ሊፈታ የሚችል አጋጣሚ ስለሚኖረው እሱን ነገር በደንብ ኤክስፕሎር ማድረግ ፈልጋለሁ አሁንም።
ረሃዋ ገብረ መስቀል በድጋሚ ስላገኘሁሽ በጣም ደስ ብሎኛል። በመልካም መንገድ ላይም እንደቀጠልሽ ማውቃችን እጅግ አስደሳች ነገር ነው።
እሺ በጣም አመሰግናለሁ። ምናልባት አንድ የመጨረሻ ሐሳብ ነበረኝ።
እሺ
አዋይ እዚህ ኢትዮጵያ ውስጥ በያሊ ፕሮግራም ያንግ አፍሪካን ሊደርስ ኢኒሼቲቭ ፕሮግራም ላይ ሱን ተሳትፎ የሄዱ ወደ አሜሪካ የሄዱ እንዲሁም ደግሞ ኬንያም ላይ ያለ የሪጅናል ሴንተር እዛ ላይ የሄዱ አባላቶች ተሰብስበን አንድ አሶሲዬሽን አቋቁመናል እና ይሄ አሶሲዬሽን ዋናው ዓላማው የተማርነውን እዛ ሄደን ያገኘነውን ልምድ ወደዛ ደግሞ በተለየ አጋጣሚ መሄድ ለማይችሉ ኢትዮጵያውያን የተማርነውን ነገር የምናሳውቅበት ነው እና በዚህ አጋጣሚ ይሄን አሶሲዬሽን ሰዎች እንዲከታተሉ ፌስቡክ ላይም ፔጃችን ስላለ በዛም ሊያገኙን ይችላሉ እና የተለያዩ ኦንላይን ኮርሶችን ስላሉ እንግዲህ ሌሎች የኢትዮጵያ ወጣቶች ተጠቃሚ እንዲሆኑ ለመናገር ነው። አመሰግናለሁ።
ረሃዋ እጅግ በጣም አመሰግናለሁ። እኔም መልካም ምሽት ይሁንልሽ።
ቴንክ ዩ ክሽ ቻቻ።
ጋቢና ቪኦኤ ይቀጥላል። በመቀጠል ደግሞ የምናልፈው በማህበር ሚዲያ ላይ ጎልተው የወጡና የተንሸራሸሩ ጠቃሚ ናቸው ብለን ያገኘናቸውን ሀሳቦች ነው የምናቀርብላችሁ። የጀርመን የባህል ማዕከል በአዲስ አበባ ባለፉት 2 ዓመታት ተቋርጦ የነበረው የአውሮፓውያን ፊልም ፌስቲቫል በድጋሚ አስጀምሯል። የፌስቲቫል ለ20ኛ ጊዜ የሚካሄድ ሲሆን ከሚያዝያ ማብቂያ አንስቶም በግንቦት የመጀመሪያዎቹ 2 ተከታታይ ቅዳሜና እሁዶች ይካሄዳል። የዘንድሮ ፌስቲቫል ጠንካራ ሴቶችና ድንበር ተሻጋሪ በተሰኙ 2 ዋና ዋና ሀሳቦች ላይ ያጠነጥናል። በፊልም ፌስቲቫሉ ላይ ከአውስትሪያ፣ ቤልጅየም፣ ቼክ ሪፐብሊክ፣ ደንማርክ፣ ፊንላንድ፣ ፈረንሳይ፣ ጀርመን፣ ግሪክ፣ አየርላንድ፣ ጣሊያንና ከሌሎች 6 የአውሮፓ ሀገራት የተውጣጡና በአውሮፓና በአፍሪካ ህብረት ተወካዮች የተመረጡ 18 ፊልሞች ለእይታ ይቀርባሉ። እነዚህ ፊልሞችም የአውሮፓን ስነ ጥበብ፣ ባህልና ታሪክ ያሳያሉ በሚሉ መስፈርቶች የተመረጡ ናቸው። ፌስቲቫሉ ከዚህ በተጨማሪም ሰላም፣ ትዕግስት፣ ውይይትና አንተ ትብስባይነትን የሚያበረታቱ በመሆናቸው የተመረጡ ናቸው ሲል የጀርመን ባህል ማዕከል አስታውቋል። ይህ የፊልም ፌስቲቫል በአዲስ አበባ ቫምዳምስ የፊልምና ቲያትር አዳራሽ የሚታይ ሲሆን መግቢያው በነጻ ነው። በሌላ በኩል የጀርመን ባህል ማዕከል ወጣት ደራሲዎችን ለማበረታታት እድሜያቸው ከ18 እስከ 35 ለሆኑ ብቻ በአማርኛ የተጻፉ የአጫጭር ልብ ወለዶች ውድድር አዘጋጅቷል። የውድድሩን ዝርዝር በተቋሙ ፌስቡክ ገጽ ላይ ይገኛል። ስ ደግሞ ሴንተር ፎር አፍሪካን ሊደርሺፕ ስተዲስ ኤክሳብ ካልስ ከእንግሊዝ ኤምባሲ ጋር በመተባበር ዋርካቴክ የተሰኘ በአየር ንብረት ለውጥ ላይ ችግር ፈቺና በቴክኖሎጂ የታገዘ የፈጠራ ሀሳብ ያላቸውን ወጣቶች ለማሰልጠን ምዝገባ መጀመሩን አስታውቋል። ይህ የስልጠና እድልም በውድድር አሸናፊ ለሆኑ ወጣቶች የሚሰጥ ሲሆን እስከ ግንቦት 28 ድረስ ምዝገባው የሚጠናቀቅ ይሆናል። መረጃውን ያገኘነው ከኤክሳብ የፌስቡክ ገጽ ነው። ታዋቂዋ የዩሲ በርክሌ የኮምፒውተር ሳይንስ እና ሰው ሰራሽ ልቅት ስሌት ተመራማሪ እና ረዳት ፕሮፌሰር ረዴት አበበ የ2022 ዓ.ም የአንድሩ ካርኒጌ ፌሎሺፕን አሸነፈች። ረዴት ከዚህ ውድድር የ200,000 ዶላር አሸናፊ መሆን ችላለች። በዚህ ፌሎሺፕም አሸናፊ ልትሆን የቻለችው ማህበረሰቡ ላይ ተጽዕኖ በሚያመጡ ጉዳዮች ላይ ለውጥ ለማምጣት እያደረገችው ስላለው ተሳትፎና ጽሁፎች ነው። መረጃውን ከአሉር ኢትዮጵያ ገጽ ነው ያገኘነው። በመጨረሻም በእሁድ ታስበው በኋላው ባለም አቀፉ የእናቶች ቀን ሙዚቀኛ ዘሩባቤል ሞላ ሁሌ ሁሌም አስብሻለሁ የሚል ሙዚቃ ለቋል። ዘሩባቤል በተያያዘ በፌስቡክ ገጹ ላይ በግል ምክንያት በለዛ የሙዚቃ አዋርድ ሾው ላይ ከመወዳደር ራሱን ማግለሉንም አስታውቋል። ከአሜሪካ ድምጽ ኤደን ገረመው። ታጩ እየተዝናናችሁ እንደሆነ ተስፋ እናደርጋለን። ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን መታየቱን ይቀጥላል። ዝግጅቶቻችንን በሳተላይት ኢትዮሳት ላይ እንዲሁም ደግሞ amharic.vnews.com ድረገጽ ላይ እንድትከታተሉ በአክብሮት እንጋብዛለን። ከዚህ በተጨማሪም አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቬ አምሃሪክ ላይ ታገኙናላችሁ። እዛ ላይ ተተውልን ዘንድ እንጠይቃለን በአክብሮት። በመቀጠል የምናልፈው ደግሞ ወደ አንድ መተግበሪያ ነው። ሎሚ ዴቲንግ አፕ ወይም ደግሞ ፍቅር ጓደኛ ፈላጊዎች መገናኛ መተግበሪያ አድመጨው ከ18 እስከ 65 ዓመት ለሆናቸው ኢትዮጵያውያን የፍቅር ጓደኛ ፈላጊዎች የተዘጋጀ መተግበሪያ ነው። በመተግበሪያው ላይ ሰዎች መሰረታዊ መረጃቸውንና ፎቶግራፋቸውን ካስገቡ በኋላ ለሚፈልጓቸው ሰዎች ሎሚ በመወርወር ከሰዎች ጋር መተዋወቅ፣ መገናኘት እንዲሁም ደግሞ ማውራት ይችላሉ። የመተግበሪያውን መስራች አነጋግሬ ያሰናዳው ዘገባ ቀጥሎ ይቀርባል። በኢትዮጵያ ሎሚ መወርወር የፍቅር መገለጫ ሆኖ ለረጅም ጊዜ አገልግሏል። ዘመን ተቀይሮ ሰዎች በተለያዩ አማራጮች መተዋወቅ ሲልም መተጫጨት ላይ ደርሰዋል። አዲሱ ዘመናዊ የመተዋወቂያና የመፈላለጊያ መንገድ ደግሞ በስልክ መተግበሪያ መልክ መጥቷል። ሎሚ የፍቅረኞች መገናኛና መተግበሪያ ባህላዊ ሲያሚን በዘመናዊ አቀራረብ ይዞ እንደመጣ የመተግበሪያው ስራ አስኪያጅ ሜሮን ስለሺ እንዲህ ትገልጻለች።
ሎሚ እንግዲህ ሐሳቡ የመጣው በፈረንጆች አቆጣጠር በ2019 ነው። ከዛ በ2020 አልፋ ቨርዥኑ ወይም የመጀመሪያ ቨርዥኑ ወጣ። 2021 ላይ ደግሞ ቤታ ቨርዥን ወይም ሁለተኛ ቨርዥን አሁን ከረንትሊ የምንጠቀመው ቨርዥን ማለት ነው ወጥቷል። ሶ ሎሚ የፍቅር ጓደኝነት መተግበሪያ ከመሆኑ አንጻር የተለያዩ ኢትዮጵያውያን የተለያዩ ቦታ ውስጥ ያሉ የፍቅር ጓደኝነትን የሚፈልጉ በዚህ አፕሊኬሽን መሰረት ከ18 ዓመት በላይ የሆኑ ወጣቶች ተጠቅመው የተለያዩ ጓደኞችን ማግኘት ይችላሉ በዚህ መተግበሪያ መሰረት። ተጨማሪ ደግሞ የጥምቀት በዓል ላይ ሎሚ ውርወራ ያን ትራዲሽን ቨርቹዋል በማድረግ ሶ ጥምቀት ላይ አንድ ወንድ የሚወዳትን ሴት ካየ ሎሚ ይወረውርባታል። ከዛ ሎሚውን ካነሳችው ፍላጎቷን በስለምትገልጸውና ሶ እሱን መነሻ አድርገን ወደ አፕሊኬሽን ወይም ወደ መተግበሪያ አምጥተነው ነው ይሄንን የኢትዮጵያን ትራዲሽን ማለት ነው። እዚህ ጋር ያሉት ወንዶቹም ሴቶቹም ያው ለፍቅር ስለሆነ ያሉት እዚህ አፕሊኬሽን ላይ በእርግጠኝነት ያው በሁለቱም በኩል ተፈላላጊነት ካለ የፍቅር ጓደኝነት መመስረት ይችላሉ ማለት ነው።
ሜሮን ይሄ መተግበሪያ በሌሎች ማህበራዊ ሚዲያዎች ላይ የሚመጡና አላስፈላጊ የሆኑ ግንኙነቶችንም ይታደጋል ትላለች።
ብዙ ሰው እንግዲህ ሮማንቲክ ፓርትነር ቀደም ብሎ የፍቅር ጓደኛን ሲፈልግ በተለያዩ ሶሻል ሚዲያዎች ላይ ነው አብዛኛው ሰው የሚገናኘው አይደለ? ያው በአንድ አካባቢ ካልሰራ ካልተማረ ወይ ካልኖረ በስተቀር መገናኛ ቦታ የሚሆን ሶሻል ሚዲያ ላይ የተለያዩ ሶሻል ሚዲያዎች ላይ ነው። ሶሻል ሚዲያ ላይ ደግሞ እንግዲህ ሰው እዛ ጋር ያለው አብዛኛው ወይ የሚያቸው ነገሮች ይኖራሉ፣ ፖስት የሚደረጉ ቪዲዮዎች፣ ፎቶዎች፣ የተለያዩ አርቲክሎች ለማንበብ ሊሆን ይችላል። እና ኔሰሰርሊ ሰው ለፍቅር ብሎ አይደለም ያ ሶሻል ሚዲያ ላይ ያለው። አይ ቲንክ በሜቢ በሴትም በወንድም ሊታይ ይችላል። አንዳንድ ኢንአፕሮፕሬት ሜሴጆች አሉ አይደለ? ሶሻል ሚዲያ ላይ ስትሆኚ አንቺ ያለሽ እዛ ለሌላ ሪዘን ሲሆን፣ ግን አንድ ያታገኛቸው ሜሴጆች ግን ኢንአፕሮፕሬት ይሆናሉ። ሶ እንዲህ አይነት አፕሊኬሽን በቃ የፍቅርን ጓደኝነት ለሚፈልግ ሰው ነው የተሰራው ማለት ነው። ሶ እዚህ አፕሊኬሽን ላይ ያሉት ወንዶቹም ቶቹም ያው የፍቅር ጓደኝነትን ፈልገው ስለሆነ በሁለቱም በኩል እኩል የሆነ የመግባባት በቃ የፍቅርን ጓደኝነት ለሚፈልግ ሰው ነው የተሰራው ማለት ነው።
ሜሮን ስለ መተግበሪያው አጠቃቀም እንዲህ ታስረዳለች።
ይህንን መተግበሪያ ልክ ዳውንሎድ ካደረጉት በኋላ አሁን ልክ እንደ ፌስቡክ ወይም ኢንስታግራም እንደዚህ አይነት ሶሻል ሚዲያዎች ላይ ፎቶዋችንን አፕሎድ እንደምናደርገው እዚህ ላይም ፎቶ አፕሎድ እናደርጋለን። አንድ ፎቶ ማንዳቶሪ ነው። ከዛ በላይም ከፈለጉ አፕሎድ ማድረግ ይችላሉ ፎቶዎቻቸውን። ከዛ ደግሞ አንድ አጠር ያለች ባዮ ለዛ ሰው የምትገልጽ ነገር መጻፍ አለባቸው። ሶ ስለ ራሳቸው ሞር እዛ ጋር የሚያያቸው ሰው ፕሮፋይሉን ሲያይ የሆነ ሰው የተወሰነች ነገር ስለ ራሳቸው እንዲያውቅ ማለት ነው። ከዛ በተጨማሪ ደግሞ ምንድን ፈር የሚያደርጉት ነገር ካለ ሶ ይሄ ማለት በእድሜ ገደብ ሊሆን ይችላል። ሶ እኔ የምፈልግ ሰው ከዚህ እድሜ እስከዚህ እድሜ ያለ ሰው ነው የሚለውን ነገር ኢንፎርሜሽን ዳለ ያስገባሉ። ከዛ በተጨማሪ ደግሞ አይ ቲንክ ለኢትዮጵያውያን ደግሞ ትልቅ ቦታ የምንሰጠው ነገር ሃይማኖት ነው። እዛ ሰው ሃይማኖቱን መግለጽ ከፈለገ ካልፈለገም መተው ይችላል፣ ግን ያንንም አስገብተናል። ምክንያቱም ብዙ ሰው እንግዲህ ወደ ፍቅር ጓደኝነት፣ ወደ ጋብቻ የሚሄድበት መንገድ ወይም ደግሞ አንድ ትልቅ ቦታ የምንሰጠው ሃይማኖት ስለሆነ እንዲህ አይነት ነገሮችን እዛ ጋር ያስገባል ማለት ነው። ስለራሱ ሎኬሽን ነው የሚጠቀመው የኛ አፕሊኬሽን። ያ ሰው ያለበትን ሎኬሽን ተጠቅሞ እዛ ሎኬሽን ባስቀመጠው ራዲየስ ማለት ነው እስከ 1000 ኪሎ ሜትር ድረስ ይሄዳል የኛ ራዲየስ። አሁን ለትሴ እስከ 200 300 ኪሎ ሜትር ድረስ ካልኩ በራሴ ፍላጎት ማስቀመጥ ይችላል ያንን የራዲየሱን ገደብ። በዛ መልክ እኔ ባስቀመጥኳቸው ቀደም ፕሪፈረንሶች ባልኳቸው ነገሮች በሱ መልክ በእኔ ሎኬሽን ያሉ ሰዎችን ያመጣልኛል ማለት ነው። ከነሱን ያየው ለኔ የሚሆነኝ ሰውን አይደለም ይላውን ቀደም ባልኩሽ ለራስን ራሳቸው ባስቀመጡት ኢንፎርሜሽን መሰረት ያያየው ሎሚ መወርወር ወደ ቀኝ ወይም ደግሞ ማለፍ ይችላል ዘሉ።
በዚህ መንገድ ተጠቅሞ ከተለያዩ ሴቶች ጋር የተዋወቀውና በመጀመሪያ ስሙቻ መጠቀስ የሚፈልገው ሚካኤል ተሞክሮውን እንዲህ ይገልጻል።
ያው መጀመሪያው ለመጠቀም በጣም ትንሽ ይከብዳል፣ ብዙ ትራይ አያስቸግርም። እና ዩዘር ፍሬንድሊ ነገር ነው እሱ እንዳለው ነው። ላይክ አንድ ሲንግል ሰው ሲንግል ፐርሰን ከሰዎች ጋር መገናኘት ነው እንፈልጋለሁ፣ እንደዚህ የምታዋቁራን ነገር እንደዚህ ነው እንፈልጋለሁ። በዛ ምክንያት ነው እንደመጠቀም የጀመርኩት። ትራያው በጣም ደስ ይላል። አሁን ለምሳሌ የምፈልጋቸው ካራክተሮች እነሱ ባህሪዎች አንት ላይ እንትን ይላል እና በእነዛ አንትሮች የሚያምጣልሽ ሚስምትራ ነገር እና የፈለግሽን ላይክ ታርጋንሽ ካልፈለግሽ ሌላ ነገር ስኮር ማርክሽ ያለች ፖለቶና ነገር አሁን እንግዲህ ከአምሰ ጋር ነው እንትን ቻት የጀመርኩት።
በተመሳሳይ ይህንን መተግበሪያ በመጠቀም ከተለያዩ ሰዎች ጋር በአካል እስከ መገናኘት ድረስ መድረሷን የምትናገረው ደግሞ ፋና ሀይሌ ናት።
ፊልም ማባለው ፎቶ ብቻ ሳይሆን የራሳቸው ኢንፎርሜሽን የሚገልጹትን እንደዛ እየመረጡኝ ማች ታገኝ ደግሞ ወደ ቴክስት ነው የምትገባው ማለት ነው። ወደ ስታይ ወደ ሜሴጅ ኮንታክት ማች በእነሱ ሳይድ ማድረግ ወደ ሜሴጅንግ እንገባለን። ማች ሳደግ ብዙ ነበሩ፣ ግን ዳይሬክትሊ ኮንታክት አድርጌ ኢንፎርሜሽን እንደዚህ በበለጠ ዲቴል ስለእነሱ ያወቅኩት ወደ 10 የሚሆን ይሆናሉ። ወደ ሜሴጅ ሁሉም ደግሞ ኮንቲኒስ ሆኖ ደግሞ ከመጨረሻ ደስ እስከ መገናኘት ከሚታፍ አድጎ ከመውጣት ደግሞ ሁለት ሰው ነው ያገኘኋቸው። አሁን እስካሁን ደስ የምናማወራው ደግሞ አንዱ ነው።
በሎሚ የፍቅረኞች መገናኛ መተግበሪያ ላይ እስካሁን ድረስ 4000 የሚደርሱ ሰዎች እንደተመዘገቡና በየጊዜውም መተግበሪያው ሰዎች በሚሰጡት አስተያየት እየተሻሻለ እንደመጣ የምትገልጸው የሎሚ መተግበሪያ ስራ አስኪያጅ ሜሮን ስለሺ ሴቶች ፍላጎታቸውን በመግለጹ ረገድ ሊበረታቱ እንደሚገባ ጠቁማለች። የመተግበሪያው ተጠቃሚ የሆነችው ፋና ኃይሉ ታዲያ የጀመረችው ግንኙነትና ትውውቅ ወደ ፍቅር እንደምድግ ተስፋ ጥላለች። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው።
አድማጭ ተመልካቾቻችን የጋቢና ቤ ግንቦት 4/2014 ዓመተ ምህረት መሰናዷችንን እዚህ ላይ ፈጽመናል። ስናስተናግዳችሁ ያመሸነው ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በድምጽና ምስል ምህንድስናው ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ ዘጋቢዎች ጋር በመሆን ነበረ። በነገው ምሽት በዚህ በዩናይትድ ስቴትስ ነዋሪነታቸውን ያደረጉ ኢትዮጵያውያን ህይወት ምን ይመስላል በሚለው ዙሪያ በቀጥታ የስልክ መስመር ውይይት የምናደርግ ይሆናል። ስለዚህ እንድትደውሉልን ጥያቄም ካላችሁ እንድትወያዩ እና በፌስቡክ ገጻችን ላይ ጥያቄያችሁን እንድታደርሱ በአክብሮት እንጠይቃለን። ስናስተናግዳችሁ የምሽኑ በድጋሚ ኤደን ገረመውና ኤልያስ አስማረ ነበርን። ሰላም ጤና ስጥልኝ። ተናደሩ